the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ማክሰኞ ሰኔ 23 ቀን 2007 ዓ ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁ እንድታመሹ እንጋብዛለን። አስተናጋጃችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
የቡሩንዲ ገዢ ፓርቲ በትላንቱ የምክር ቤት ምርጫ ድምፅ ለመስጠት በወጣው ሰው ብዛት እንደተደሰተ ገልጿል። ተቃዋሚዎች በምርጫው እንዳልተሳተፉና በዓለም አቀፍ ደረጃ ተቃውሞ መቅረቡ ይታወሳል። የገዢው ፓርቲ ሊቀመንበር ፓስካል ኒያምቤንዳ የቡሩንዲ መራጮች በምርጫው እንዳይሳተፉ ከተቃዋሚዎች የቀረበውን ጥሪ ያልተቀበሉት ከመፈንቅለ መንግስት ይልቅ ዲሞክራሲን ስለመረጡ ነው ብለዋል። ትላንት ለመምረጥ የወጣው ሰው ብዛት ትንሽ ነበር ተብሏል። የምርጫው ጊዜ እንዲተላለፍ ጥሪ አድርገው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የምርጫው ጉዳይ ክፉኛ እንዳሳሰባቸው ገልጸው ነበር። የምርጫ ባለሥልጣኖች ምርጫው በሰላም ተካሂዷል ብለዋል። ነዋሪዎች ግን በመዲናይቱ ቡጁምቡራ ቶክስና ቢያንስ አንድ የቦምብ ፍንዳታ ሰምተናል ይላሉ። ይህ የሆነው ከፍተኛ የጸጥታ ጥበቃ በተደረገበት ወቅት ነው። የደረሰ ጉዳት ካለ አልተገለጸም። በምርጫው ብዙ መራጮች አልተገኙም የሚለውን ወሬ የገዢው ፓርቲ ሊቀመንበር አስተባብለዋል። የቡሩንዲ ሕዝብ የዲሞክራሲ ፍላጎት ስላለው በብዛት ወጥቶ መርጧል ብለዋል። የምርጫው ሂደት ነጻ አልነበረም ለሚለው ነቀፌታም የተባበሩት መንግስታት ድርጅትና የኬንያ ታዛቢዎች በቦታው ነበሩ ሲሉ መልሰዋል። ላይቤሪያ ውስጥ የ17 ዓመት ዕድሜ ወጣት አስከሬን የኢቦላ ቫይረስ ተገኘበት። ሀገሪቱ እንደ አውሮፓ አቆጣጠር ባለፈው ግንቦት 9 ቀን ከኢቦላ በሽታ ንጹህ እንደሆነች ከተገለጸ በኋላ በኢቦላ የሞተ ሰው ሲገኝ ለመጀመሪያ ጊዜ ነው። የላይቤሪያ ምክትል የጤና ጥበቃ ሚኒስትር ቶልበርት ኒንስዋ መደንገጥ አያስፈልግም ሲሉ ህዝቡን ለማረጋጋት ሞክረዋል። ሟቹ በተገቢ መንገድ ተቀብሯል። ከሟቹ ጋር ግንኙነት የነበራቸውን ሰዎች የመፈለጉ ተግባርም ተጀምሯል ብለዋል ባለሥልጣኑ። ወጣቱ የሞተው ባለፈው ረቡዕ እንደሆነ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የኢቦላ በሽተኛው የሞተው ከጊኒና ከሴራሊዮን ድንበሮች ርቆ በሚገኝ ማርጊቢ ወረዳ እንደሆነ ተገልጿል። ሁለቱ ሀገሮች በኢቦላ በሽታ የተጎዱ መሆናቸው ይታወቃል። የሕክምና ባለሙያዎች ወጣቱ በሽታው የያዘው በጉዞ ላይ እንደሆነ ለይተው ለማወቅ እየሞከሩ መሆናቸውን ኒንስዋ ገልጸዋል። ኢንዶኔዥያ ውስጥ አንድ ወታደራዊ የመጓጓዣ አይሮፕላን ሱማትራ በተባለችው ደሴት በሚገኘው መኖሪያ ሰፈር በተከሰከሰበት ወቅት ቢያንስ 49 ሰዎች እንደተገደሉ የሀገሪቱ ባለሥልጣኖች ተናግረዋል። ሄርኩለስ ሲ 130 አይሮፕላን ሜዳል በተባለችው በትልቅነቷ የሶስተኛነትን ቦታ በምትይዘው ከተማ ላይ ወድቆ በአንድ ሆቴልና በሁለት መኖሪያ ቤቶች ላይ የተከሰከሰው ከበረራ ወደ አይሮፕላን ማረፊያው ሲመለስ እንደሆነ ታውቋል። የወደቀው አይሮፕላን ሲጋይና ከተመቱት ቤቶችና መኪኖች ጥቅጥቅ ያለ ጥቁር ጭስ ሲወጣ በማህበረሰብ ሚዲያ ታይቷል። አድማጮች፣ ዜናው እዚህ ላይ አበቃ።
አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በ19 በ22ና 25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የቡሩንዲ መራጮች ትላንት ሰኞ በምክር ቤታዊና አካባቢ ምርጫዎች ድምፃቸውን ሲሰጡ ውለዋል። የሀገሪቱ ፕሬዚደንት ፒየር ኩሩንዚዛ ለሶስተኛ የሥልጣን ዘመን ለመመረጥ መወዳደራቸውን የተቃወሙ በርካታ ታዋቂ ተቃዋሚ ፓርቲዎች ግን በምርጫው ላለመካፈል ወስነዋል። መንግሥቱ ተቃዋሚ ፓርቲዎችን፣ ሲቪል ማኅበረሰብ ድርጅቶችንና መገናኛ ብዙሃንን እያፈነ በመሆኑ የምረጡን ዘመቻ ለማካሄድ እንዳይቻል አድርጓል በማለትም ይከሳሉ። የቪኦኤው ዊሊያም ኢግልስ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
የምክር ቤት ተወካዮች ምርጫው እንዲዘገይ የአውሮፓ ህብረት፣ የአፍሪካ ህብረት፣ የምስራቅ አፍሪካ ማህበረሰብ እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያደረጉት ጥረት አልተሳካም። ምርጫዎቹ ግልጽና አሳታፊ መሆናቸውን ለማረጋገጥ መንግስቱና ተቃዋሚዎቹ አንድ ስምምነት ላይ እስኪደርሱ እንዲዘገይ ነበር የተወተቱት። ባለፈው ሳምንት በርካታ የቡሩንዲ ከተሞች በእጅ ቦምብ ጥቃት መናወጣቸውና 4 ሰዎች ተገድለው ብዙዎች መቁሰላቸው ይታወሳል። ከሁለቱ የሀገሪቱ ምክትል ፕሬዝደንቶች አንደኛው 2 የምርጫ ኮሚሽኑ አባላት አገር ጥለው ተሰደዋል። ቁጥራቸው ወደ 100,000 የሚጠጋ የሀገሪቱ ዜጎችም ተሰደው በአጎራባች ሀገሮች ተጠልለዋል። ዓለም አቀፍና የሀገር ውስጥ የሲቪል ማህበረሰብ ድርጅቶችም ከመንግስት የሚደርሳቸውን ማስፈራሪያና አለመረጋጋቱን በመጥቀስ ታዛቢ ላለማሰማራት መወሰናቸውን አስታውቀዋል። በዚህ ድባብ ይላሉ ታዛቢዎች፣ ገዢው ብሔራዊ ምክር ቤትና ትናንሾቹ አባል ፓርቲዎቹ በምርጫው ጠቀም ያለ ድል እንደሚያገኙ የተረጋገጠ ነው። የገዢው ፓርቲ ደጋፊዎችም ለገዢው ጥምረት የለውጥ እርምጃዎች የሚወስድበት ስልጣን ይሰጠዋል ይላሉ። ቴሪ ቨርክለን የዓለም አቀፍ የቀውስ ተከታታይ ቡድን የኢንተርናሽናል ክራይሲስ ግሩፕ የመካከለኛ አፍሪቃ መርሃ ግብር አባል ናቸው።
ገዢው ፓርቲ ከአጋር ፓርቲዎቹ ጋር ሆኖ በምክር ቤቱ ህገ መንግስቱን ለመቀየር የሚያስችል በቂ መቀመጫዎችን እንዲይዝ ይረዳዋል። በ2014 ዓ.ም መጀመሪያ ላይም ሞክረውት ነበረ። አንድ ድምፅ ጎድሏቸው ሳይሳካላቸው ቀረ። ስለዚህ አሁን ከዚህ ምርጫ በኋላ ይችላሉ።
ህገ መንግስታዊ ለውጥ ከተካሄደ ከ10 ዓመታት በፊት በተፋላሚ ሁቶዎችና ቱትሲዎች መካከል ከተደረሰው የሰላም ውል ውስጥ አንዳንዱ ሊሰረዝ ይችላል። በውሉ ውስጥ ውህዳኑ ቱትሲዎች በመንግስቱ ውስጥ የሚኖራቸው ውክልና በኮታ የተረጋገጠ ነው። አዲስ ህግ ሲወጣ በፓርቲዎች ህብረት እንዲሆን ለማድረግ የተያዘውን ጥረትም ገዢው ፓርቲ የሚወስደው የለውጥ እርምጃ ሊንደው እንደሚችል ነው የሚነገረው። በቅርብ ዓመታት አዳዲስ ህጎችን ለማውጣት የተወሰነ ድምፅ መሟላት እንዳለበት በህግ የተደነገገ ሲሆን፣ ያም በመሆኑ ትላልቆቹና አነስተኛዎቹ ፓርቲዎች በስምምነት የሚሰሩበትን ሁኔታ ፈጥሮ ነበር። ዮላንዴ ቡካ በናይሮቢ በጸጥታ ጥናቶች ተቋም ተመራማሪ ናቸው።
The voting quorum is the number of votes you need to pass regular laws, and there's a different number.
መደበኛ ህጎችን ለማውጣት ድምጽ ለመስጠት የሚያስፈልገው ምልአተ ጉባኤ አለ። ህገ መንግስቱን ለመቀየር የሚያስፈልገው ድምጽ ደግሞ ከዚህ የተለየ ነው። ነገር ግን ባለፈው አመት መጋቢት መንግስቱ እንደመከረው ያ ቁጥር ከተቀነሰ ከፓርቲ ውጪ ሰዎችን ማሳመን አያስፈልግም። የፈለከውን ህግ ትደነግጋለ።
ተመራማሪዋ አክለውም የቡሩንዲው መንግስት ባለፈው በ2010 ምርጫ እንዳደረገው ሲቪል ማህበረሰብ ድርጅቶችንና ተቃዋሚዎችን የማስፈራራት ዘዴን እየተጠቀመ ነው ብለዋል። በዚያም ምርጫ ተቃዋሚዎች አለመካፈላቸውን ያስታወሱት ተመራማሪዋ ያሁኑ በምርጫው ያለመካፈል ውሳኔያቸው ለዓለም አቀፉ ማህበረሰብ የድረሱልን ጥሪ ያህል ነው ሲሉ አመልክተዋል። ሆኖም ዓለም አቀፉ ማህበረሰብ ፈጥኖ እንዳልተንቀሳቀሰ ተመራማሪው አስታውሰዋል። የዓለም አቀፍ ቀውስ ተከታታይ ቡድን ተጠሪው ቴሪ ቨርክለን በበኩላቸው ተቃዋሚው ጎራ ቢሆን መንግስቱ ግልጽና አሳታፊ ምርጫ እንዲያካሂድ ጫና ለማድረግ ሳይችል ቀርቷል ነው የሚሉት። አንዱ ችግር ይላሉ ተቃዋሚው ጎራ፣ ህዝቡ ሊከተለው የሚችል ይህ ነው የሚባል መሪ የሌለው የቡድኖች ህብረት መሆኑ ነው። ሌላው ችግር ደግሞ የቡሩንዲዎቹ ተቃዋሚዎች በሴኔጋልና በቡርኪና ፋሶ የስልጣን ዘመናቸውን ለማራዘም በተነሱት ፕሬዝደንቶች ላይ እንደተካሄደው የተሳካ የተቃውሞ እንቅስቃሴ የህዝብ ድጋፍ ሊያገኙ እንዳልቻሉ አስረድተዋል። በፍርድ ቤት መሟገቱና የፖለቲካ ጫና ለማሳደር መሞከሩ ለውጥ እንደማያመጣ ሲረዱት የጎዳና ተቃውሞ ለማካሄድ ወሰኑ። ይሁን እንጂ በቂ የህዝብ ድጋፍ ሊያሰባስቡ አልቻሉም። ዋና ከተማዋ ቡጁምቡራ ላይም እንደ ዋጋዱጉ ያለ ግዙፍ የተቃውሞ ሰልፍ ለማስወጣት እንዳልተቻለ ቴሪ ቨርኪለን አስረድተዋል። በሌሎችም የአፍሪካ ሀገሮች ገዢ ፓርቲዎች ለመሪዎቻቸው የስልጣን ዘመን የሚያራዝሙበትን መንገድ እያፈላለጉ ናቸው። በቅርብ ዓመታት ዩጋንዳ፣ ኬንያ እና ቡሩንዲ መገናኛ ብዙሃንንና ተቃዋሚ ፓርቲዎችን እንዲሁም ሲቪል ማህበረሰብ ድርጅቶችን መቆጣጠሪያ ህጎች ደንግገዋል። በሌሎች ሀገሮች ስልጣን ላይ ያሉ ፕሬዝደንቶችንና ተቃዋሚዎቻቸው በየሀገሮቻቸው ምን ማድረግ እንዳለባቸው ትምህርት ለመውሰድ የቡሩንዲን ሁኔታ አትኩረው እየተከታተሉ ናቸው ያሉት ዮላንዴ ቡካ፣ ለምሳሌም ያህል የኮንጎ ዲሞክራሲያዊት ሪፑብሊኩ ጆሴፍ ካቢላ በህገ መንግስቱ የተከለከለ ሆኖ ሳለ ለሶስተኛ የስልጣን ዘመን ለመወዳደር እየከጀሉ ናቸው ብለዋል። ቡሩንዲ ሁኔታው በምንም አይነት ነጻና ፍትሃዊ ምርጫ ለማካሄድ አመቺ ባልሆነበት እንደፈለጋት ምርጫ ማካሄድ ከቻለች እንደ ካቢላ ላሉት መንገዱን የሚጠቁም ይሆናል ብለዋል።
ቀጣዩ ሳምንታዊ የስፖርት ዝግጅት ነው። እንደምን አመሻችሁልኛል የተከበራችሁ አድማጮች። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ በዓል ትናንት ተጀምሯል። በአስመራ ደግሞ ፕሬዝዳንት ኢሳያስ አፈወርቂ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢሲክሌት ውድድር ለመጀመሪያ ጊዜ የሚሳተፉትን ኤርትራውያን ተቀብለው አነጋግረዋል። በአዲስ አበባ የታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ተካሂዷል። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ትላንት እሁድ በድምቀትና ለየት ባሉ ልዩ ልዩ ዝግጅቶች የተጀመረውን በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ላስቀድም። ይህ አቻምና በተካሄደበት በሜሪላንድ ዩኒቨርሲቲ በርድ ስቴዲየም የተከፈተው ዓመታዊ የኢትዮጵያውያን በዓል በየቀኑ በሚቀርቡ የስፖርት ውድድሮችና የተለያዩ ዝግጅቶች እስከፊታችን ቅዳሜ እንደሚዘልቅ ታውቋል። የትላንቱን የመክፈቻ ሥነ ሥርዓት የተከታተለው አዲሱ አበበ አንዳንድ አዳዲስ ነገሮች ነበሩ ብሏል። ምንድን ናቸው አዳዲሶቹ ነገሮች? ከራሱ ከአዲሱ እንስማ።
አመሰግናለሁ ሰሎሞን። አንተም ሞን ገዛኸኝ በተለየ ትውልድ ቦታዬን ቱሉ ዲምቱን ስላነሳችሁልኝ ደስ ብሎኛል። አዎ አዳዲስ ነገሮች ነበሩ። ከፌዴሬሽኑ አመራር ለየት ያለና ያልተለመደ አነጋገር ተደምጧል። ፕሬዚዳንት ጌታቸው ተስፋዬ በዘንድሮ 32ኛ ዓመታዊ ዝግጅት ላይ የተገኙትን ሁሉ በእንኳን ደህና መጣችሁ ንግግራቸው አመስግነው የሳምንቱን ዝግጅቶች ሲዘረዝሩ አርብ ዕለት የኢትዮጵያ ቀን ይከበራል ካሉ በኋላ ባለፈው ዓመት የተፈጸመውን ስህተት እንደማንደግም ቃል እገባለሁ፣ ለተፈጸመውም ይቅርታ ጠይቃለሁ ነው ያሉት። ከፌዴሬሽኑ አመራር ለመጀመሪያ ጊዜ የተሰማ ሊለመድ የሚገባው ንግግር ይመስላል። ሕዝቡ በአክብሮት እንደተቀበለው ተመልክቻለሁ። ሌላው ለመክፈቻው ቀን የተያዘውና በፕሬዚዳንቱ የተገለጠው ልዩ ዝግጅት በሊቢያ፣ በደቡብ አፍሪካና በሌሎችም የመካከለኛው ምስራቅ አገሮች በኢትዮጵያውያን ወገኖች ላይ የተፈጸመውን አሰቃቂ ግድያና እንግልት ለማሰብ የቀረበ መሰናዶ ነበር።
በዚህ ዓመት የመክፈቻ ፕሮግራም ከሀገራቸው ተሰደው ሞትና መከራ ስለደረሰባቸው ወገኖቻችን መታሰቢያ እንዲሆን ወስነናል።
የኢትዮጵያውያን ስደት የማይታመንበት ደረጃ ላይ ደርሷል ያሉት አቶ ጌታቸው ይህ የዛሬው የሰማዕታቱ መታሰቢያ በመታሰቢያነት ብቻ የማያልፍ ነገር ግን ሁላችንም የወገኖቻችንን ስደት ስቃይና ግፍ በቁጭት የምናሰላስልበት እንዲሆን በአክብሮት እጠይቃለሁ ብለዋል። በዚህ ሥነ ሥርዓት ላይ የተወሰኑ የአካባቢው የኢትዮጵያ ኦርቶዶክስ ሃይማኖት አባቶች ተወካዮች፣ የኢትዮጵያውያን ወንጌላውያን መድኃኔዓለም ቤተ ክርስቲያን አገልጋይ ካህን እንዲሁም የኢትዮጵያውያን እስልምና እምነት ተወካይ ተገኝተው እያንዳንዳቸው የሁለት ደቂቃ ጊዜ ተሰጥቷቸው መልእክቶቻቸውን አድርሰዋል። ሌላ ለየት ያለ ነገር ዘንድሮ የክብር እንግዳው ቪዛ ተከልክሎ ቀርቶብናል ብለው አቶ ጌታቸው ለሕዝቡ ማሳወቃቸው ሲሆን ያን የሚተካም ባይሆን ግን አንድ አዲስ ነገር ተናግረዋል፣ አሳይተዋል። ለአውሮፓው አርሰናል ቡድን ተሰልፎ የሚጫወተው ኢትዮጵያዊ ወጣት ጌዴዎን ዘላለም መገኘቱን ተናገሩ፣ ለሕዝብም አስተዋወቁ። እኔ ደግሞ አገኘሁ በማለት ቴፔን ጠምጄ ጠጋ ስል ራሳቸው አቶ ጌታቸው ኢንተርቪው ነው የለም ብለው እኮም አደረጉኝ። ምክንያት ስል ለማንም ምንም እንዳይናገር አባትየው ቃል አስገብተውን ነው የተገናኘው ነውና የመጣልን ይቅርታ አቶ አዲሱ ብለውኛል። ለአቶ ጌታቸው ይቅርታ አድርጌያለሁ። የጌዲዮን አባት ጋሽ ዘላለም እንዴ፣ ጌዲዮንማ የኢትዮጵያ ኩራት ነው፣ እንዲናገር ይፍቀዱለት። ተስፋለኝ እንዳደመጡኝ። ሌላ ነፍሱን የማረውና አርቲስት ተስፋዬ ለማን የሚያስታውስና በቺካጎ የኢትዮጵያውያን ማህበረሰብ ጽህፈት ቤት የተሰራው የኢትዮጵያ ተስፋ ሙዚየም መታሰቢያ ዝግጅት በጽህፈት ቤቱ ፕሬዚዳንት ዶክተር እርቁ ይመርና በአሜሪካዊቷ ለዲና ወይም ሰርካለም ገብረ ኢየሱስ አቅራቢነት የታየ ነበር። አነጋግሬያቸዋለሁ። ትኩረት ለሴቶችና ለወጣቶች ማህበር መስራች ሲስተር አሳየች ይርጋም ነበሩ። አነጋግሬያቸዋለሁ። እነዚህ ብዙ ያልተለመዱ በየዓመቱም ያልታዩ ነበሩና እንደ አዲስ ነገር የቆጠርኳቸው ለዚህ ነው። ያናገርኳቸውን ደግሞ በሌላ ዝግጅት የሚቀርብ ይሆናል። አሁንም ሌላ በተለይ በስፖርተኞች የሚወደደው ፍቅሩ ኪዳኔ ነበር፣ በአጭሩ አነጋግሬዋለሁ። ይህን ፌዴሬሽን ጥቂት ሆነው ከመሠረቱትና አንዱ በፕሬዝዳንትነትም ለብዙ ዓመታት የመሩት አቶ ብርሃኑ ወልደ ማርያምም ነበሩ። እሳቸውንም አናግሬያለሁ። ቆንጆዋ ሜሮን ውድነህም ነበረች። ማይክሮፎኔን ወደ አፏ ለማቅረብ ተንጠራርቼ አነጋግሬያታለሁ። በነገራችን ላይ የቁንጅና ውድድር አድርጋ ስታበቃ አክሊሏን ለቀጣዩዋ ቆንጆ ታስረክባለች ዘንድሮ። ሌላው አዲስ አይደለም፣ እንጀራ ወጡ፣ የተለያዩ አርማዎችና ጥቅሶች ያሏቸው ካኔትራዎች፣ ልዩ ልዩ ታሪካዊ፣ ባህላዊና የፖለቲካ ይዘት ያላቸው መጽሐፍት፣ የሙዚቃ ሲዲዎችና ካሴቶች። ምን አለፋችሁ እስከ መጪው ቅዳሜ የሚሰባሰቡት እስከ ብዙ መቶ ሺህ የሚደርሱ ኢትዮጵያውያን የሜሪላንድ ዩኒቨርሲቲውን በርድ ስቴዲየም ብቻ አይደለም የዲስንና አካባቢዋን መዝናኛ ቤቶች ሲያደምቁ ይከርማሉ። ሌላ አንድ የመጨረሻ፣ ኳሱን እየተከተሉ የሚዘዋወሩ ህዝባዊ ስብስቦች አሉ አይደል? ትናንት አንዱን አግኝቻለሁ፣ የኢህአፓውን። ኢህአፓ ዲ ነው የሚባለው ብሎኛል አንድ አባል ወዳጄ። ኢህአፓ ዴሞክራሲ ለማለት ነው። ትናንት ለሁሉም ህዝብ ክፍት የሆነ የኢህአፓ የአንድነት ሲምፖዚየም አካሂደዋል። ሰሞኑን በዝግ ይቀጥላሉ ብለዋል። እነዚህን ደግሞ በሚመለከተው ፕሮግራም ሌላ ጊዜ እንመለስበታለን። ይቅርታ፣ አንድ ጊዜ ዘንድሮ ፌዴሬሽኑ በጡረታ ክልል ለሚገኙ እንግዶች ሁሉ መግቢያውን በነጻ አድርጓል። እስከ ቅዳሜ ይዘልቅ ይሆን አላወቅኩም፣ አጠራለሁ። አበቃሁ።
አዲሱ አበበን አመሰግናለሁ። በነገራችን ላይ አድማጮች፣ የኤርትራ ስፖርት ፌዴሬሽን በሰሜን አሜሪካም ዓመታዊ በዓሉን ትላንት በሎስ አንጀለስ ካሊፎርኒያ መጀመሩ ታውቋል። የእግር ኳስ ውድድሮችና የሙዚቃ ድግስ ያካተተው በዓል ለአንድ ሳምንት ይቆያል ተብሏል። ወደ አስመራ ልውሰዳቸው። ፕሬዚደንት ኢሳያስ አፈወርቂ ባለፈው ሐሙስ በቤተ መንግሥቱ ተቀብለው ያነጋገሯቸው ቢሲክሌተኞች መሠረቱን በደቡብ አፍሪካ ያደረገው 9 አባላት ያሉት የኤምቲኤን ቲም ባልደረቦችን ነው። አባላቱ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢስክሌት ውድድር ለመጀመሪያ ጊዜ ይሳተፋሉ። ፕሬዚደንት ኢሳያስ ይህ በኤርትራውያኑ ቢስክሌት ጋላቢዎች የተገኘ ያልተጠበቀ ስኬት የሚያረጋግጠው ሀገሪቱ በዚህ የስፖርት መስክ ከፍተኛ የቴክኒክ ደረጃ ላይ መድረሷን ነው ብለዋል። ስኬቱ እነዚህን ጋላቢዎች በምሳሌነት የሚያዩ ወጣቶችንም ያነቃቃል ያሉት ፕሬዚደንት መንግሥታቸውና የሚመለከታቸው የስፖርት ማኅበራት ስፖርቱን ወደ ላቀ ደረጃ ለማሸጋገርና በአህጉራዊ ውድድሮች ተሳትፎን ለማጠናከር እንደሚሰሩ ቁርጠኝነታቸውን አረጋግጠዋል። ከአስመራ ወደ አዲስ አበባ እንዝለቅ። የታላቁ ሩጫ በኢትዮጵያ ከቻይና የመንገድና የድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎሽ ውድድር ትላንት ተካሂዷል። ገዛይን ጽዮን መስቀል ተከታትሏል።
አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ስራ ኩባንያ ጋር በትብብር ያዘጋጁት የ12 ኪሎ ሜትር የጎዳና ላይ ዱላ ቅብብል ሩጫ በድምቀትና በጠንካራ ፉክክር ትናንት አዲስ አበባ ውስጥ ተካሂዷል። ከተለያዩ ክለቦችና የስልጠና ፕሮጀክቶች የተውጣጡ 230 ወንድና ሴት አትሌቶች ተሳታፊ ሆነውበታል። ለቡ አዲስ አበባ ውስጥ የሚገኝ የስፍራ ስም ነው። ከለቡ ኮንዶሚኒየም እስከ ቱሉ ዲምቱ አዲስ በተገነባው ዘመናዊ አስፋልት መንገድ ላይ በተደረገው የ12 ኪሎ ሜትር የጎዳና ዱላ ቅብብል በሴቶች የአሰላ አትሌቲክስ ቡድን በአንደኝነት ሲያጠናቅቅ ተክለ ብርሃን አምባ የኮንስትራክሽንና ቤቴል ቲችንግ የዱላ ቅብብል ቡድኖች ሁለተኛና ሶስተኛ ሆነዋል። በወንዶች የዱላ ቅብብል የጌታ ዘሩ አትሌቲክስ ቡድን አንደኛ፣ ፌዴራል ማረሚያ ቤቶችና አሰላ አትሌቲክስ ቡድን ሁለተኛና ሶስተኛ ሆነው ፈጽመዋል። በተለያዩ ተቋማት በኤምባሲዎችና ትልልቅ ሆቴሎች እንዲሁም በኤፍኤም ሬዲዮ ሰራተኞች መካከል የጦፈ ፉክክር ተደርጓል። ታላቁ ሩጫ በኢትዮጵያ የዘንድሮ ውድድሮቹን በስኬት አጠናቆ የቀጣዩን ዓመት ውድድር አንድ ብሎ የሚጀምረው የፊታችን ህዳር 12/2008 ዓ.ም ነው። በዚሁ የህዳሩ 10 ኪሎ ሜትር የጎዳና ሩጫ 40 ሺህ ተሳታፊዎችን እንደሚያስተናግድ ሰሞኑን ተገልጿል። ከአራት ወራት በኋላ ለሚደረገው የታላቁ ሩጫ ምዝገባው ዛሬ ተጀምሯል። የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ኃይሌ ገብረስላሴም በህዳሩ የጎዳና ሩጫ ላይ የሀገር ውስጥ ደጋፊዎችን የምሰናበትበት የመጨረሻ ውድድር አደርጋለሁ ብሏል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል። በመጨረሻም የመስክ ቴኒስ። በመስክ ቴኒስ ውድድር ታሪክ ዘመናት ያስቆጠረው የእንግሊዙ ዊምብልደን በዛሬው ዕለት ይጀመራል። በኦል ኢንግላንድ ክለብ የተጀመረው ውድድር ለሁለት ሳምንታት ይቆያል። በዘንድሮ ውድድር በወንዶቹና በሴቶቹ ቁጥር አንድ ላይ የሚገኙት የአምናዎቹ አሸናፊዎች ኖቫክ ጆኮቪች እና ፔትራ ቪቶቫ ሻምፒዮንነታቸውን ይከላከላሉ። ትልቅ ትኩረት በሳበው በዘንድሮው የሳር ሜዳ የቴኒስ ውድድር የዓለም ኮከብ አትሌቶች ሮጀር ፌዴረር፣ ማሪያ ሻራፖቫ፣ አንዲ ሙሬና ሴሪና ዊሊያምስ ይሳተፋሉ። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። በመጨረሻም አፍሪካ ነክ ርዕሶች በአዳነች ፍሳዬ።
የደቡብ አፍሪካ ምክር ቤት ክርክር ለዘጠና ደቂቃዎች ያህል የተካሄደ በኋላም የምክር ቤቱ አባላት በፕሬዝደንት ጃኮብ ዙማና እርስ በራሳቸው ላይ የስድብ ውርጅብኝ ይወራወሩ እንደነበር ታውቋል። ተቃዋሚው ፖለቲከኛ ሙሲ ዋሊኮታ በምክር ቤቱ ያለውን ምሬት በሚገባ አንጸባርቀዋል።
አመራሩ ፕሬዝደንት ዙማ ካቢኔያቸውና ከተግባሩ ጋር የተባበሩት ሁሉ ሊመሩን አይገባም። የአገሪቱን ሕገ መንግሥት አላከበሩም። የፈጸማችሁት ቃለ መሐላ ትርጉም የለውም። ዋሽታችሁናል። ሕገ መንግሥቱንና ሕጉን እንደምታከብሩ ምሳሌም እንደምትሆኑ ተናግራችሁ ነበር። የአገሪቱን ሕዝብ አታላችኋል። አሁን ታዲያ በዓለም ሀገሮች ፊት አፍረናል።
ፒተር ማድለር የተባሉ ሌላ ተቃዋሚ ደግሞ ይህ በረጅም ጊዜ ውስጥ ሀገሪቱ ካየችው የከፋ ቅሌት ነው ሲሉ ነቅፈዋል። ከአልባሽር ጋር የተሳሰረው ቅሌት በፊፋ ማለት በዓለም አቀፍ የእግር ኳስ አስተዳደር የተፈጠረውን ቀውስ ያስንቃል በማለት ነቅፈዋል። የሱዳኑ ፕሬዚደንት ዑመር አልበሽር በሱዳን ዳርፉር ክልል ላይ ፍጅት እንዲፈጸም አቀናጅተዋል በሚል ክስ በዓለም አቀፍ የወንጀል ችሎት ለእስራት እንደሚፈልጉ ይታወቃል። ዳርፉር ውስጥ ለ13 ዓመታት ያህል በመንግስትና በተቃዋሚዎች መካከል ውጊያ ሲካሄድ እንደቆየም ይታወቃል። የሱዳኑ ፕሬዚደንት በአፍሪካ ህብረት ጉባኤ ለመገኘት ጆሃንስበርግ የሄዱት ለአጭር ጊዜ ቢሆንም የደቡብ አፍሪካ መንግስት እሳቸውን ላለማሰር መወሰኑ በሀገሪቱ ትልቅ ጉዳይ ሆኗል። በተለይም ያባባሰው አንድ ፍርድ ቤት የሱዳኑ ፕሬዚደንት ከሀገሪቱ እንዳይወጡ ቢያዝም ባለሥልጣኖች ትዕዛዙን ችላ ማለታቸው ነው። ፕሬዚደንት አልባሽር በጉባኤ ለመሳተፍ የመጡ እንደመሆናቸው መጠን የዲፕሎማሲ ከለላ አላቸው የሚል ምክንያት ነው የደቡብ አፍሪካ መንግስት ያቀረበው። የሀገሪቱ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ባለፈው ማክሰኞ በምክር ቤቱ በተደረገው ክርክር ዓለም አቀፍ የወንጀል ችሎት ፍትህ በጎደለው መንገድ አፍሪካውያን ላይ ያተኩራል በማለት የመንግስቱን ውሳኔ ደግፏል። ደቡብ አፍሪካ ከችሎቱ አባልነት የመውጣቱን ጉዳይ እንድታስብበት ሐሳብ አቅርቧል። የዓለም አቀፍ ግንኙነትን በሚመለከት የፕሬዝዳንት ዙማ አማካሪ ሆነው ያገለገሉት የአነስተኛ ንግዶች ሚኒስትር ልንዌ ዙሉ እነዚህ ሰዎች እውነት እንድናስራቸው ጠብቀው ነበርን ሲሉ ጠይቀዋል።
የተከበሩ አፈ ጉባኤ፣ እነዚህ አባላት እውነት የአገር መሪን እንድናስር ጠብቀው ነበር? እንደገና መለስ ብለው ቢያስቡበት ይሻላል።
የአፍሪካ ብሔራዊ ኮንግረስ ለኢኮኖሚ ነጻነት ከሚታገለው ወጣት ተኮር የሆነው ኢኤፍኤፍ ፓርቲ ያልተጠበቀ ድጋፍ አግኝቷል። ይሄው የአልበገርነት ባይነት ዝንባሌ ያለው ቡድን ፕሬዚደንት ዙማ የግል ቤታቸውን ለማደስ የመንግስት ገንዘብ በመጠቀማቸው ሲነዘንዛቸው ቆይቷል። በፕሬዝደንት አልባሽር ጉዳይ ግን የአፍሪካ ብሔራዊ ኮንግረስን ደግፏል። ደቡብ አፍሪካ ሚስተር አልባሽርን ብታስር ኖሮ ቀውስ ይፈጠር ነበር ሲሉ የድርጅቱ አባል ፍሎይድ ሻቡምቦ ተናግረዋል።
መንግስትን ወደ ፍርድ ቤት የሚወስድ ማንም አካል እዚህ ደቡብ አፍሪካ ውስጥ የአንድ አገር መሪን ማሰር ተገቢ ነው ብሎ ማሰብ የዋህነት ነው። ቢታሰሩ ኖሮ በአገራቸው አለመረጋጋት ሊፈጠር ይችል ነበር። በዚህ በደቡብ አፍሪካ የጸጥታ ሁኔታ ላይም አደጋ ይፈጥር ነበር።
በተለይም በምክር ቤቱ ትልቅ ክርክር ያስነሳው ምክትል ፍርድ ሚኒስትር ጆን ጀፍሪ የፍርድ ቤቱ ትዕዛዝ ስላስከተለው የሕግ ችግር አንስተው በምክር ቤቱ የተቃዋሚዎች መሪ የሆኑትን ጆን ስቴንሃውስን ደደብ ብለው ተሳድበው ያልኩትን ስቤዋለሁ ካሉ በኋላ ነው።
ስነ ስርዓት
ያልኩትን ስቤዋለሁ።
የለም የለም፣ እንደዛም አይሆንም።
አቤት።
የተከበሩት የምክር ቤት አባል ሌላ የምክር ቤት አባልን ከሰደቡ በኋላ እንደዛ በቀላሉ ስቤዋለሁ ሊሉ አይችሉም። እዚህ ምክር ቤት ውስጥ ሌላውን አባል ደደብ የሚል የምክር ቤት አባል እንዲኖር አፈጉባኤው ሊፈቅዱ አይገባም።
የምክር ቤቱ ስብሰባ በእንደዚህ አይነት ስድብ አዘል ንትርክ ላይ አብቅቷል። ሆኖም የምክር ቤቱ ክርክርም ሆነ በሀገሪቱ የታየው የፖለቲካ ክፍፍል ገና አላበቃም። የደቡብ አፍሪካ መንግስት በዓለም አቀፍ የወንጀል ችሎት የእስራት ማዘዣ መሰረት የሱዳን ፕሬዚደንት ላለማሰር ስለመወሰኑ ጉዳይ በሀገሪቱ ምክር ቤት ስለተነሳው ስድብ አዘል ጭቅጭቅ የተቀናበረው ዘገባ እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
የተከበራችሁ አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.